አድማጮቻችን ሁለተኛው ክፍል ፕሮግራማችን አሁን ይጀምራል። በአድርፍ ፓርለስ አክተደርሶ በተጫነ ጀብሬ መኮንን የተተረጎመውን የሀበሻ ጀብዱ መጽሐፍ ተረካ ክፍል 8 አሰምተን የጠቅላላ ፕሮግራማችን ፍጻሜ ይሆናል።
ከመጽሐፍ ዓለም ፕሮግራማችን በእውነተኛ ታሪክ ላይ የተመሰረቱ ልቦለዶችን የኢትዮጵያ ታሪክ ባህልና ማህበራዊ እሴቶችን እንዲሁም የሀገራችንን የጀግኖች ታሪክ የሚያወሱ መጽሐፍን የምንተርክበት ነው።
የሀበሻ ጀብዱ በአድልፍ ፓርለሳክ ተጽፎ በተጫነ ጆብሬ መኮንን የተተረጎመ ታሪካዊ መጽሐፍ አዲስ አበባ ዩኒቨርሲቲ ፕሬስ 2002 ዓመተ ምህረት
ክፍል 8 የብረት ዝናብ ጥቅምት 28 ቀን ረፋዱ ላይ ዋናው የራስ ካሳ ጦር አምባላጌ ደረሰ። ሰራዊቱ 3411 ሜትር ከፍታ ያለውን የአምባላጌን ተራራ እንደቀርበት እየዞረ ካናዳው እየሸሸ እንደምላጭ የፈላው ጥቁር ድንጋይ ባዶ እግሩን እየቆረጠው በሚያገኘው ዛፍ ድንጋይና ቋጥኝ ስር ሁሉ ማረፍ ጀምሯል። ወታደሩ በመንገድ ብዛት በእንቅፋትና በሾፌር ድንጋይ የተጎዳ እግሮቹን ከነጠላው ራፊ ጨርቅ እየቆረጠ በእሳት ይተኩሳል። በጣም የደከመውም ድንገት ባረፈበት ቦታ ያገኘውን ነገር ደገፍ ብሎ ያርፋል። ከላይ ከተራራው ጫፍ አካባቢ በርከት ያሉ ሽሞች በአብዛኛው የታጠቁና ጋሻቸውን በጎሽ ቆዳ ያሳመሩ ጦረኞች አንድ ጠንከርና ደንደን ያለ ሰውነት ያለውን ሹማቸውን አጅበው ወደታች ይንደረደራሉ። እኒህ ቆፍጣናና ልበ ሙሉ ሰው የላስታው ገዥ ደጃዝማች ወርቅነህ ነበሩ። ደጃዝማች ወርቅነህ ራስ ካሳ ካረፉባት ዋርካ ስር እንደደረሱ ተንበርክከው የራስን የጃኖ ጫፍ ከሳቡ በኋላ ተነስተው አንድ ወር ሙሉ ወታደሮቻቸው የገነቡትን ከጠራት መከላከያ ምሽግ በታላቅ ኩራት አሳዩ። አዎ፣ አንድ ወር ሙሉ የገበሬው ወታደር በላስታው ገዥ በደጃዝማች ወርቅነህ መሪነት ከድንጋይና ከቋጥኝ በርከት ያሉ ካቦች ሰርተዋል። ግን ጥቅም ይኖረው ይሆን? እግዚአብሔር ያውቃል ልበል እንጂ እንዳበሾቹ። ደጃዝማች ወርቅነህ በቀኝ የተከሻቸው ጠመንጃቸውን አንግተው ለራስ ካሳ ስለ ጦራቸው ሲያወሩ ላያቸው ሰው የጦር ሰውነታቸውን የሚክድ ማንም ሰው አልነበረም። ብቻ ከወዲያ ወዲህ እየተጀነኑ ስለ ጦራቸው ብዙ አወሩን። አምባላጌ ተራራ ወገብ ላይ ጉብ ካለችው ዋርካ ስር ራስ ካሳና በተመኑ የኢትዮጵያ ክፍል አሉ የሚባሉ ከፍተኛ ሹሞች ዙሪያውን ገጥመው ተቀምጠዋል። በዚሁ ዋርካ ስር ከዛሬ 40 ዓመት በፊት ታላቁ የጦር ሰው እምዬ ምኒልክም ተቀምጠው ከሹማምንቱ ጋር እንዴት ወደ አድዋ መዝለቅ እንዳለባቸው በድል ያበቃቸውን የጦር ዕጥቅ መክረውና ነድፈው አውጥተዋል። እዚቹ ዋርካ ስር ከዘመናት በፊት በርካታ ገናና የኢትዮጵያ ጦር መሪዎች አርፈው የጦርነት ስልታቸውን ነድፈው ከውጭም ይሁን ከውስጥ ጠላት ጋር ተዋግተው አልፈዋል። ይኸው እነሆ ዛሬም የራስ ካሳ ጦር በዚቹ ዋርካ ስር አርፎ የጦርነት ስልት ይነድፋል። የመከላከል ስልት አንድ ከዛሬ 40 አመት በፊት በዚች ዋርካ ስር ያለፉ አዛውንት ዛሬም እቺን ዋርካ ሲያዩ በትዝታ 40 አመት ተመልሰው ሲተክዙ አያቸውና ሁኔታቸው አሳዝኖኝ እኔም ስተክዝ አያ ለባርግማ ከዛሬ 40 አመት በፊት ከመዬ ምን ይልጋር ብለው ረጅሙን ታሪካቸውን አጫውቶኝ እኛ አዛውንት ከዛሬ 40 አመት በፊት የሚየምንሊክ የጦር መሪ በነበሩት ራስ መኮንን ሰር ባምባላጌ ውጊያ ተሳትፈው ነበር። ባላጌ ከዛሬ 40 አመት በፊት ይዟት የነበረውን የጣሊያን ሻለቃ ቶሌሲን ራስ መኮንን እንዲህ ብለውት ነበር። ውድ ወዳጄ ሻለቃ ቶሌሲ ጀግንነትህንና ቆራጥነትህን አውቃለሁና አከብርሃለሁ፣ አደንቅሃለሁ። ይሁን እንጂ በዚህ ጦርነት ትሸነፋለህ። ስለዚህ አምባራጊን ለቀ ወደ መቀሌ ሽሽ። እንዲህ በሰላም ያለ ጦርነት አምባራጊን ለቀ ተወጣ። ጦርህ እንደታጠቀ ወደ መቀሌ ሸሽቶ ያለ ችግር እንደሚገባ ቃሌን ሰጣለሁ። ወዳጄ ቶሌሲ ያለህን ጦር አውቃለሁ። እኔ 10 እጥፍ ጦር አለኝ እና ኋላ ወታደሮቼ ብትገደል ልቤ ያዝናልና እባክህ አምባራጊን ለቀ ውጣ ብለው መልእክት ቢልኩበትም ሻለቃ ቶሌሲ ካለቆቼ ተጨማሪ ትእዛዝ ካላገኘው አምባላጌን መልቀቅ አልችልም ብሎ የራስ መኮንንን ልመና ባለመቀበሉ ራስ መኮንን ለሁለተኛ ጊዜ ለሻለቃ ቶሌሲ መልእክት ሲልኩ እንዲህ ብለው ነበር። ነገ ማለዳ ጦሬ ይዘምትብሃል። አሁንም ደግሜ ላሳውቅህ፣ ጦርህን ይዘህ ሂድ። ልቤን አታሳዝነው። ሻለቃ ቶሌሲ በድጋሚ የራስ መኮንንን ደግነት ባለመቀበሉ የራስ መኮንን ጦር የሻለቃ ቶሌሲን ጦር ለወሬ ነጋሪ ሳያስቀር አጨደው። በኋላ ራስ መኮንን የሻለቃ ቶሌሲን ሬሳ አስፈልገው ወታደሮቻቸውን ለአንድ ጀግና በሚገባው ክብር እንዲቀብሩት አዘው አይናቸው ያዘለውን እንባ ለማዋት ሲጣጣሩ ታይተዋል። እንግዲህ እንዲህ አይነት የጦር መሪ ያፈራችን አገር ነበር ጣሊያኖች ዛሬም ያልተሰለጠነች አረመኔ አገር አድርገው በመላው ዓለም ጉራቸውን የሚነፉት። ጦራችን የአምባላጌን ተራራ ሳጥፎና ተንተርሶ መኖር ጀምሯል። አንዳንድ እንደ ነገሩ በችኮላ በየጥሻው ስር ከተወሸቁ ጎጆ ነገሮችም ይጫጫታል። እኔም ረፋዱ ላይ ከሰፈር ወጣ ብዬ እንዲሁ ሰዋልን የራስ መኮንን ጦር የሻለቃ ቶሌሲን ጦር የዛሬ 40 አመት ካጨደበት ስፍራ ደረሱ። አዎ አሁንም በርከት ያሉ ቀርሃዎች እዚህም እዚያም ወዳድቀው ይታያሉ። አንድ ሁለቱን አነሳውና አጋላብጫ ይቼ አፈሩን አራገፍኩና ወደፊት ተፍቼ የሻለቃ ቶሌሲን የቀብር ቦታ ለመፈለግ አስቤ መራመድ ስጀምር ታች ሰፈራችን የሆነ ትርምስ አየውና በፍጥነት እየተራመድ ወደ ሰፈር ተመለስኩ። ሰፈር ስደርስ የደጃዝማች ወርቅነህ ወታደሮች እየተፋጠኑ ባገኙት ከፍ ባለ ድንጋይ ስር ሁሉ መሸጉ። ግራ ገብቶኝ ወደ ድንኳኔ ስገባ አቶ ተሰማ የመቀሌው ስልከኛ ደውሎ 6 የጣሊያን አውሮፕላኖች እንዳየና ሁለቱ አሁን መቀሌን እየደበደቡ መሆኑንና 4ቱ ደግሞ ወደኛ በመንገድ ላይ እንደሆኑ ነገሩኝ። እና እኔም ካዘጋጀኋት አለስትር ገብቼ ለግማሽ ሰዓት ያህል አንጋጥጬ ሰማዩን ብቃኝም የጣሊያን አውሮፕላኖች ብቅ ሳይሉ ቀሩ። ከምሽጌ ሶታ ራቅ ካለ ቦታ የቦምብ ፍንዳታ ይሰማል። እንግዲህ ጣሊያኖች በመንገዳቸው ላይ የተቆረጠ የኢትዮጵያ ጦር አግኝተው እየደበደቡ ይሆናል። የአውሮፕላኖቹ መቅረት ሰፈራችንን እንደገና ሞቅ እንድትል አደረጋት። የአውሮፕላኖቹ መቅረት ሰፈራችንን ስላረጋጋት ራስያሳን ተሽማምንቱ ጋር የጀመሩትን ምክር ቀጠሉ። እኔም እንዲሁ ከድንኳኔ ፊት ካሉ ወታደሮች ጋር ስጫወት ደጃዝማች ወርቅነህ ወደ ድንኳናቸው ስለጋበዙኝ ደጃዝማች ወርቅነህን ተከትዬ ከፍ ብሎ ከአንድ ድብቅ ቦታ ከቆመው ድንኳናቸው ገና ከመግባቴ አሽከራቸው የተለያዩ ምግቦች አቀረበልንና እጃችንን ታጥበን መጎራረስ ጀመርን። አሽከራቸው ለእኔና ለደጃዝማች በብርሌ ጠጅ ቀዳልን። ሌሎች በሌላ አልባሌቃ ተቀብቶላቸው ጠጃችንን እየጠጣን ብዙ ብዙ ተጫወት። የደጃዝማች ወርቅነህ ጠጅ ከፍተኛ ዝናን በማድረጉ ለጠጃቸው ብቻ ሲሉ ብዙ ከፍተኛ ሹማምን በሰበብ አስባቡ ድንኳናቸውን ይጎበኙ ነበር። በጣም ከመሸ በኋላ እየተደናበር ወደ ሰፈር ተመለሱ። ዛሬ ከመቼውም ጊዜ በላይ በጣም ቀዝቃዛ ነፋስ ይነፍሳል። በርካታው ዘብ የራስ ጋታ ሳይቀሩ እዚህም እዚያም እሳት እያነደዱ ይሞቃሉ። ወደ ድንኳን የተቃረብ ከሚድ እንኳን ብዙም ሳርቅ አንድ ከፍ ያለ አዲስ ድንኳን ቆሟል። ዘቦቹም እስከ ዛሬ ያላየኋቸው ናቸው። እሳት አያነዱም። ዘብ ከመቆሙበት ቦታም ንቅንቅ አይሉም። ሰላምታ ባቀርብላቸውም ምንም መልስ ሳላገኝ ወደ ድንኳን የገባው። በጣም ይበርዳል። ቢሆንም ገና ገደም ከማለቴ እንቅልፍ ይዞኝ ጥርግ አለ። ማልጄ ተነሳውና ለሽንት ወጣ ብዬ ስመለስ ትናንት ከጎኔ ድንኳን ጥሎ ያደረው የራስ ጋሳ ሁለተኛ ልጅ ደጃዝማች አበራ መሆኑን ሰማው። የደጃዝማች አበራ ዘቦች በሙሉ ወጣቶች ናቸው። ከሁሉም በላይ ከትናንት ማታ ጀምሮ እስካሁን እንደታዘብኩት እነዚህ ከሌላው የኢትዮጵያ ሰራዊት የሚለዩበት ነገር ቢኖር ስነ ስርዓታቸው ነበር። ደጃዝማች አበራ ከሀያ ሺህ በላይ የሚሆነውን ጦሩን ይዞ ከሰላሌ ትቼ ተነስቶ ትናንት ማታ አምባላጌ መድረሱ ነበር። አብዛኛው የራስ ጋሳም ጦር የመጣው ከሰላሌ ነው። እነዚህ የራስ ጋሳ ወታደሮች ከሰባት ወር በላይ በመንገድ ላይ ነበሩ። በዚህ ጊዜ ውስጥ አንዳቸውም ከሰላሌ ስለ ቤተሰቦቻቸው የደረሳቸው ምንም ዜና የለም። እናም በደጃዝማች አበራ ጦር መሃል እየተዘዋወሩ ስለ ቤተሰቦቻቸው፣ ስለ ጓደኞቻቸው ደህንነት ይጠይቃሉ። አንዳንድ የድሮ ጓደኞችም ተገናኝተዋል። ደጃዝማች አበራ ገና በወጉ እንኳን ጺም ያላበቀለ ለግላጋ ወጣት ነው። ደጃዝማች አበራ ግማሽ ያህል ጊዜውን በትምህርት በአውሮፓ ትልልቅ ከተሞች ያሳለፈ በመሆኑ አሳምሮ እንግሊዝኛም ፈረንሳይኛም ይናገራል። እንዳየሁት ብዙ መናገር የማይወድ ዝምተኛ ሰው ነው። ቡና በጧት ጠጥቼ ሲጋራዎችም አጫጭሼ የጦር ልብስ ደበስኩና ወደ ራስ ጋሳ እንግዳ መቀበያ ድንኳን አመራው። አንድ ሰዓት በኋላ ደጃዝማች አበራ ጦሩን በአባቱ ዙፋን ፊት ይዞ እንደሚቀርብ ተነገረንና ወደ ተዘጋጀው የሰልፉ ትዕይንት ወደሚታይበት ቦታ አመራን። ከትቼ ከተማ የተነሳው የደጃዝማች አበራ ጦር በራስ ጋሳ ዙፋን ፊት ለሁለት ሰዓት ያህል አለፈ። ደጃዝማች አበራ ጦር በአብዛኛው ፈረሰኛ ሲሆን የጦሩ ፈረሶችም በተለያዩ ደማቅ ቀለሞች ያጌጡና የተሸለሙ ነበሩ። ፈረሰኞችም ከለበሱት የጦር ልብስ በተጨማሪ የዝንጀሮ ጎፈሬ የደፉ ስለነበር ግርማ ሞገስ ጨምሮላቸው ነበር። ይኸው በአመዛኙ በወጣቶች የተገነባው የደጃዝማች አበራ ጦር በአብዛኛው የዘመኑን መሳሪያ የታጠቀ ነበር። የዚህ ጦር የበላይ መኮንኖች በራስ ጋሳ ፊት ቀርበው ለእናት አገራቸው ለመሞት መዘጋጀታቸውን ግማሹ በአማርኛ ግማሹ በኦሮምኛ በምዬ ምኒልክ ስም መሐላ እየገቡ ፎከሩ፣ ሸገሩ። በመጨረሻ በተኩስ ሰፈራችንን አደመቋል። ከዚህ ሁለት ሰዓት ከፈጀ ትዕይንት በኋላ ወጣቱ ኪሩቤል በራስ ጋሳ ፊት ቀርቦ ሙሶሎኒ ሁለት ወንድ ልጆቹን ለጦርነት ቢሰጥ የኛ ራስ ሶስት ልጆቹን ይዞ ቀርቧል። ደጃዝማች ወንደሰን፣ ደጃዝማች አበራልና ደጃዝማች አስፋወሰንን ብሎ በታላቅ ኩራት ተናገረ። ኪሩቤል ያልተረዳው ነገር ቢኖር ሙሶሎኒ በዚህ ሰዓት በሮማ በሞቀ ቤተ መንግስቱ መቀመጡንና ራስ ጋሳ ግን ልክ እንደ መጨረሻው ወታደራቸው ሁሉ መከራና ፍዳቸውን እያዩ እዚህ መድረሳቸውን ነበር። ኑሮ አምስተኛ ቀናችን ነው። የአምባላጌን ደቡባዊ ክፍል ተንተርሰን ከሰፈር ኢጣሊያን አውሮፕላኖች ሰሞኑን ብቅም ስላላሉና ሰፈርም ለመቃኘት ህዳር አራት ቀን ረፋዱ ላይ ከሰፈር ወጣው። ብዙ ሲጠበቅ የነበረው ነጋድራስ ወዳጆና ታማኝ ጓዳቸው ሻለቃ ካሳ ጦር ሰፈራችን ደረሱ። ሁለቱ የጦር መሪዎች በመቶዎች ከሚቆጠሩት ወታደሮች ጋር መቀሌን ለቀው ከሽፍቶች ጋር በታላቅ ተጋድሎ እየተዋጉ እዚህ መድረሳቸው ነው። ደጃዝማች አበራም ጦሩን እንዲጎበኝለት ጋብዞኝ ስለነበር እግረ መንገዴን ወደዚያው ከአቶ ተሰማና ከሻለቃ ካሳ ጋር ጥቂት ወታደሮች ጨምረን አመራን። የጃዝማች አበራጦር የተፈረው እጅግ አስቸጋሪውን ምዕራባዊውን ያምባላጌን ተራራ ተንሰርሶ ስለነበር ወደዚያው ተራራውን እየባጠጥ ወደ ጦሩ ሰፈር ልንደርስ ስንቃረብ ታች ጦራችን ከተፈረበት ቦታ ጩኸትና ሁካታ ግርግር በዛ። ብዙም ሳንቆይ ወዲያው የነዚያን መከረኛ የጣሊያን አውሮፕላኖች ድምፅ ሰማሁ። ለጊዜው ግራ ገብቶኝ ሰማዩን ሳስስ አንድ የደጃዝማች አበራ ጦር ሻለቃ በእጁ ወደ ታች ወደ ሰፈራችን ዝቅ ብለው የሚበሩ አራት አውሮፕላኖች አሳየኝ። እንደ ሁል ጊዜው ለስለላ የመጡ ስለመሰለኝ ችላ ብዬ ጉዞ እንደጀመርኩ በተደጋጋሚ ዝቅ ብለው በሚበሩ አውሮፕላኖች ላይ መስፈስያቶች በመንጣጣታቸው የነበሩት በርከት ካሉ አውሮፕላኖች ሁለት ተመልሰው የካሳን ጦር የተሸከሙትን የቦምብ ናዳ ያወርዱበት ጀመር። ተጣቀፉት ተራራ ትይዩ ከፍ ብለው በንቀት እንደነገሩ የሚጥሏቸው ቦምቦች እታች ሰፈር አቧራውን ያጨሱት ነበር። ምንም እንኳ ሰፈር የአውሮፕላን መቃወሚያ ቢኖርም አውሮፕላኖቹ በጥይ ከፍታ ስለነበራቸው ያላንዳች ፍርሃት እየዞሩ ሸክማቸውን አወረዱት። ከዚህ ቀን ጀምሮ እስከ ጦርነቱ ፍጻሜ ድረስ የጣሊያን አውሮፕላኖች የራስ ዳታን ጦር እየተከታተሉ በቀን እስከ 12 ሰዓት በላይ ይደበድቡ ነበር። በተከበርኩበት ቋጠኝ ስር ሆኜ ሰፈራችን ሲደበደብ በአቅማ ቢስነታችን ክፉኛ ተናድጄ አንጀቴ እያረረ ሰፈራችን በቦምብ አቧራ ጉም እስክትሸፈን ድረስ በጸጥታ ተመለከትኩ። ከሰፈር ብዙ ርቀን ስለነበር ወደ ደጃዝማች አበራ ሰፈር ቀጠል። በጉዞ ላይ እያለን ከታች ከሰፈር ብዙ የቁስለኞች ዋይታ ይሰማ ነበር። አውሮፕላኖቹ ያደረጉትን አድርገው ወደ ሰፈራቸው እየተመለሱ ሳለ አንዷ የተረገመች ቆርቆሮ ወደ ኋላ ተመልሳ ወደኛ መብረር ጀመረች። አብረውኝ ያሉትን ወታደሮች እንዳይተኩሱ ደጋግሜ ብጮህም ሰሚ አልነበረኝምና አውሮፕላኗ እኛንም መደብደብ ጀመረች። አንድ ከፍ ያለ ቦምብ እኔ ከተጠጋሁት ቋጠኝ 50 ሜትር ርቆ ከፍ ያለ አቧራ አስነሳ። የእድልና የሰከንዶች ጉዳይ ነው። አብራሪው አውቶማቲኩን ቦምብ ማውረጃ ቁልፍ የሚጫንበት ቅጽበት ሁሉ ከፍተኛ ሚና ይጫወት ነበር። ይህን 50 ሜትር ርቆ የወደቀ ቦምብ ከሁለትና 3 ሰከንድ በፊት ቢጥል ኖሮ አናቴ ላይ ወደቀ ነበር። አውሮፕላኗ የቀራትን ሸክም አራግፋብን ከሄደችና ያስነሳችው አቧራ ከለቀቀ በኋላ ወደፊት ስል አምስት የራስ ካሳ ወታደሮች ጠሩኝና ወደ ታች ተመለሱ። ብዙ ወታደሮች ከበው እንደ ጉድ አንድ ያልፈነዳ የጣሊያን ቦምብ ይመለከታሉ። ጣሊያኖች ኢትዮጵያን ለመውረር ሲዘጋጁ በገፍ ያስገቡትን ቦምብ በቀላሉና በፍጥነት ወደ መሀል አገር ማስገባት ባለመቻላቸው ወደብ ላይ ለፀሐይና ለሐሩር ተጋልጠው ለወራት በመቆየታቸው ኢትዮጵያ ወታደር ላይ ከሚያዘንቡት የቦምብ ዝናብ ግማሹ ያህል ብቻ ነበር የሚፈነዳው። ምንም እንኳን ራስካሳ ያልፈነዱ ቦምቦችን እንዳይነኩ አዋጅ ቢያውጁም የሚሰማ ስላልነበር እነዚህ ያልፈነዱ ቦምቦች ብዙ ሰው ጨርሰዋል። በጉዟችን ቀጥለን ከደጃዝማች አበራ የጦር ሰፈር ደረስ። እስካሁን ካየኋቸው የጦር መሪዎች የደጃዝማች አበራ ለየት ያለ አቀራረብ ነበረው። አሺ በላይ የሆነው ጦሩ በአብዛኛው በወጣቶች የተገነባና ደህና ስነ ምግባር ያለው ይመስላል። የመሪውን ትዕዛዝ ያላንዳች ማንገራገር ይፈጽማል። ደጃዝማች ገና ከሩቅ ሲያይኝ ከድንኳን ወጥቶ እንደ ጥንት ጓደኛ አቅፎ ተቀበለኝ። ወደ እንግዳ መቀበያው ድንኳን ስናመራ የሆነ ወጣት ሹም ስላቆመን ከወጣቱ ሹም ድንኳን ገባን። ወጣቱ ደጃዝማች ቤቱ ያፈራውን ጥሩ ነገር ሁሉ አቀረበልን። በኋላ ደጃዝማቹ አሽከሮቹን አዞ ከራሱ ድንኳን ብዙ ምግብና ጠጅ ስላመጣ ማምሻውን ከዚያ ወጣት ግራዝማች ትንሽዬ ድንኳን ውስጥ ስንጫወት አመሻሸን። በጨዋታችን ብዙ ብዙ ስለ ፓሪስ ቡና ቤቶችና ስለ ሴቶቻቸው ስንጫወት ደጃዝማች አበራ በትዝታ ብዙ ርቆ እንደሚሄድ ያስታውቅበት ነበር። አዎ ከብዙ ጊዜ በኋላ ይኸው እነሆ ትንሽ ለአውሮፓ በአውሮፓ ከኖሩ ሁለት ሰዎች ጋር ደጃዝማች አበራና ሻለቃ ካሳ ስጫወት ትንሽ ቀለል ብሎኝ ደጃዝማች አበራም ሌሎች ጠባቂ ወታደሮች ጨምሮልኝ ወደ ሰፈሬ ሲልከኝ በጦር ሜዳ እንደ አለቃ፣ እንደ አዛዥ፣ በምግብ ሰዓት እንደ ጓደኛ የሆነ ወጣት መሪ መሆኑ ታወቀኝና
እያደነኩት ቁልቁል ወደ ሰፈሬ ወረደ። ሰፈርተደር የመጀመሪያዎቹን የጦርነት ሰለባዎች እዚህም እዚያም ይቀበሩ ነበር። ለኛችም ህመማቸውን ዋጣርገው በየድንኳኑ ስር አረፍ ብለዋል። በጣም ለተጎዱት ራስካታ አንድ ሌላ ድንኳን አስተለው በዚያው መርቴዎጊ ዶክተራችን ህክምና እየተደረገላቸው ነበር። ራስካታ በዚሁ ምሽት በድጋሚ ያስፈነዱ ቦምቦችን ወታደሮች እንዳይነኩ አዋጅ አስነገሩ። ሁለተኛው ቀን ማለዳ ልጅ ኪሩቤል ወደ ድንኳናችን ጎራ ብሎ ትናንት ሁለት ጓደኞቹ አንዲት ያልፈነዳች ቦምብ አግኝተው ሲመራመሩ የሆነውን ቃል በቃል አጫወተን። ወይ ጉድ! እንዲያው ማን ይሆን ይጣለው? እንዲያው ግርም የሚል ብረት እኮ ነው ይላል ከጓደኛሞቹ አንዱ። ማን ይጥለዋል ብለህ ነው? የኛ ሰው እንዳጣለው ግን ጥርጥር የለውም ይመልሳል ሁለተኛው። ግዴለም ወንድሜ፣ ይሄን ብረት የጣለው ፈረንጅ ነው። ግን ደግሞ አንድም ፈረንጅ በዚህ ሲያልፍ አላየንም። የካሳን ፈረንጅ ቢሆን ይሄን አይነት ብረት ተሸክሞ ሲዞር አየው የሚል የለም ይላል የመጀመሪያው። ሁለተኛው ረዘም ላለ ጊዜ ብረቱን አገላጥቶ ካየ በኋላ ሳቆን ለቀቀው። ምን ሆነ አልጃ? እንዳው እንዳበደ ሰው ብቻ አልመሳቀ ይጠይቃል የመጀመሪያው። የሚስቀው ሳቆን እንደምንም አቁሞ፣ አይ እንዲያው ይችን ብረት ማን እንደጣላት ስለማውቅ ነገሩ ቢገርመኝ ነው መሳቄ አለ። አሁንም እንደ መሳቅ እያለና ለጓደኛው በጣቶቹ ወደ ሰማይ እያሳየ፣ ከነዚያ የተረገሙ የጣሊያን አውሮፕላኖች ነው የወደቀው። የታባታቸው እንኳን ወደቀባቸው መናጤዎች አለ በድል አድራጊነት፣ ሲያንስ ይችን ብረት ስለጣሉ እንደተጎዱ በመቁጠር። እውነት አለ ወንድሜ፣ ልክ ነህ። ከነዚያ ከተረገሙ አውሮፕላኖች ውስጥ ከአንዷ መሆን አለበት የወደቀው። ልክ ነህ፣ ልክ ነህ ወንድሜ አለ ደጋግሞ ሁለተኛው። ወዲያው መለስ ብሎ ቦምብም ሊሆን እኮ ይችላል አለ በጥርጣሬ ብረቷን እያያት። አንተ ደግሞ ወገኛ ቢጤ ነህ መሰል። አሁን ማን ይሞት ይቺ ቁራጭ ብረት ነች እንደዛ ጮሃ አገር ምድሩን የምትደበላልቀው? ጉድ እኮ ነው እያለ ለራሱ አጉተመተመ። አዎ ወዳጄ፣ እንድች አይነት የማትረባ ቁራጭ ብረት ነች ድንገት እየፈነዳች ሰውን ከብቱን አጋፈሱን የምትፈጀው። እንድች አይነት ቁራጭ ብረት አለ ትንሽ በስጨት ብሎ። በትክክል ከአውሮፕላኗ ውስጥ ነው የወደቀው። አየህ ዞሬ እሄዳለሁ ብላ እንዲያው ዘንበል ስትል ይቺ ብረት ተንሸራታ ወድቃባቸው ነው እያለ በእጁ አውሮፕላኗ እንዴት ይችን ብረት ልትጥላት እንደቻለች ያሳየው ሞከረ። የተመራማሪ ወጣት በምርምሩ ቀጥሎ በድል አድራጊነት ብረቷን ሲያስተውል ቆየና ፈገግ እያለ እስካሁን በነጠላው ጫፍ ላይ ቆጥሮ የያዛትን ብቸኛዋን ሀብቱን አንዷን ብር ፈታና በቁራጯ ብረት ላይ ባለች ቀዳዳ መሳይ ነገር ላይ ያስቀመጣት። ብሯ በቁራጯ ብረት ጎድጓዳ ቦታ ውስጥ ተስፋፍታ ስትቀመጥ ተመራማሪው አሁን በድል አድራጊነት ስሜት ፈገግ አለና ጓደኛውን እያየ ሌባ ጣቱን አፉ ላይ አድርጎ ጓደኛውን ዝም እንዲል አዘዘው። ጓደኛውም የዚህ ተመራማሪ የምርምር ውጤት ስለገባው እሱም ፈገግ ብሎ ድምፁን አጠፋ። ሁለቱ ጓደኛሞች በቁራጯ ብረት ዙሪያ ተቀምጠው በቁራጯ ብረት ውስጥ ጣሊያኖች ስለደበቁት ነገር ብዛት ሲመራመሩ ቆዩ። በመጨረሻ ከቁራጯ ብረት ውስጥ ብሮቹን እንዴት እንደሚያወጡ ብልሃት ሲፈጥሩ ሲያወጡ ሲያወርዱ አንዱን ብልሃታቸው ሳይሳካላቸው ቀረና በመጨረሻ ያቺን ቁራጭ ብረት በትልልቅ ድንጋይ ወቅረው ብሮቹን ሊያወጡ ወስነው ብረቷን በትልልቅ ድንጋይ ይወቅሯት ጀመር። ተመራማሪው ልጅ ለሶስተኛ ጊዜ ብረቷን በድንጋይ ሲወቅራት ብረቷ ሰለቻት መሰለኝ ብጉ ብላ ፈነዳች። ከነዚህ እድለቢሶች ተመራማሪው በቦምቧ በትንትኑ ወጥቶ ሲሞት ሁለተኛ ጓደኛው በትንሹ ቆስሎ ምርምሩ አለቀ። እንግዲህ ይኸው ልጅ ኪሩቤልም የቆሰለውን ጓደኛውን ጠይቆ ሲመለስ ነው ይህንን እውነተኛ ታሪክ ያጫወተን። ምዕራፍ 17 በእሳትና በጎራዴ። ሌሊቱን ሙሉ እንቅልፍ ባይኔ ሳይዞር ነው ያደረው። በጦር ሰፈራችን በጧት ግርግር ተፈጥሯል። ራስ ካሳ ዳር አምስት ቀን ቀኑን ሙሉ ከሽማምንቱ ጋር ሲመክሩ ለው ያምባራገን ተራራ ለቀው መቀሪያ ጠገብ ለመስፈር ወስነዋል። መቀሌ ሁለት ሳምንት በላይ በጣሊያኖች እጅ ነች። እኛን እንኳን 20 ሜትር እንኳን ሳይርቅ አንድ ቀጭን መንገድ አለ። ይህ መንገድ የመሃል አገሩንና የሰሜኑን እስከ መቀሌ ብሎም እስከ አስመራ ድረስ የሚወስድ ብቸኛ መንገድ ነው። ምሽትም ሙሉ በርካታ ወታደሮች በዚህ መንገድ እየመጡ ከጦራችን ጋር ይቀላቀላሉ። እነዚህ ጦረኞች ራስ ካሳን ብለው ከተራሬ የመጡ ናቸው። ራስ ካሳ ይሄ እሳቸውን ብሎ ከተራሬ የመጣው ጦር ከአርባ ሺህ ይበልጣል አሉኝ። እንደኔ ግምት ግን ለጦርነት ብቁ የሆነ ወታደር ብዛት ከሀያ እስከ ሰላሳ ሺህ ቢሆን ነው። እንደዚያም ሆኖ ጦሩ በአብዛኛው ሙሉ ትጥቅ የለውም። አንዳንዱ መሳሪያ ያለ ጥይት ታጥቋል። ሌላው ሙሉ ዝናር ጥይት ታጥቆ መተኮሻው ጠመንጃ የለውም። ሁለቱንም የታጠቀው ደግሞ ከሀያ ወይም ከሰላሳ ጥይቶች በላይ የለውም። ይሄ አዲሱ የተላሪ ጦር በጨለማ የጦር ሰፈራችንን አጥለቀለቀው። ጨለማው ከአንድ ሜትር በላይ አያሳይም። እንዲህም ሆኖ አንዳንዶቹ የአዲሱ የተላሪ ጦር አባሎች በጨለማው በራስ ካሳ ጦር መሃል እየተዘዋወሩ ዘመዶቻቸውን፣ ጓደኞቻቸውን ይፈልጋሉ። እርስ በርስ በኢትዮጵያውያን መገናኛ ዘዴ ሬዲዮ ይጠራራሉ። ማለትም የሚፈለገውን ሰው ስም ከፍ ባለ ድምፅ በመጣራት የሚካሄድ ሲሆን ሺዎች የሚቆጠሩ የስም ጥሪዎች በአንድ ላይ ሲካሄዱ አካባቢ ወደ አንድ ትልቅ የገበያ ትርምስ ይለወጣል። እንደዚህም ሆኖ እያንዳንዱ ፈላጊ የተፈላጊውን ስም ጮክ ብሎ ሲጠራ፣ እያንዳንዱ ወታደር ጥሪው ለሱ ይሁን ወይም ለሌላ ጠንቅቆ ያውቃል። አቶ ተስፋዬ፣ አቶ ፈይሳ፣ አቶ ኢብሳ፣ አቶ ተረፋ፣ ምንጊዜም ከተፈላጊውና ከተጠሪው ሰውዬ ስም በፊት የክብር መጠሪያው አቶ መቅረት የለበትም። አቶ ቢኪላ፣ እርስ በርስ የማይተዋወቁትን ሰላምታ ይለዋወጣሉ። በታላቅና ከፍ ባለ ድምፅ ወደ አስመራ ሲል ሌሎች በርካታ ድምፆች ተቀብለው፣ ወደ አስመራ ሲሉ የጎደል ማሚቴዎች ተቀብለው፣ ሩቅ ቦታ ድረስ ወደ አስመራ የሚለው የእነዚህ የገበሬ ወታደሮች መፈክር ይሰማል። ማልቼ ተነሳው። በጣም ይበርዳል። ምስኪን አበሾች ድንኳን ቀርቶ ብርድ ልብስም የላቸውም። እንዴት ይሆን ይህን የሚያንቀጠቅጥ ብርድ የሚችሉት? ከጠዋት ጀምሮ ከራስ ካሳ ድንኳን ጎን ሁሌም በምትቆመው የድንኳን ቤተክርስቲያን ዙሪያ ትላልቅ ሹሞች በፈረስ እየመጡ ድንኳኑ አጠገብ ሲደርሱ ከፈረሳቸው ላይ ይወርዱና አሽከሮቻቸው የሚያቀብሏቸውን በግዕዝ የተጻፈ የጸሎት መጽሐፍ ተቀብለው ከድንኳኑ ደጅ ቆመው ይጸልያሉ። እነዚህን ክርስቲያኖች ነበር የፋሽስቱ ፕሮፓጋንዳ ያሰለጠኑ አውሬዎች የሚላቸው። አቶ ተሰማን እየጠበቅን ነው። ከፊታችን አንድ በጣም ጠባብ የሰርጥ መንገድ ትጠብቀናለች። እናም ያቺ መንገድ ትንሽ ለቀቅ እስክትል ድረስ መጠበቁ አይከፋም በማለት ነበር በትዕግስት አቶ ተሰማንና ጠብራቂ ወታደሮቻችንን የምንጠብቀው። ዛሬ እንዲህ የካሳ ጦር በዚህ ጠባብ ሸለቆ ገብቶ ፊርመተመት፣ እነዚህ እርኩሶች ቢያገኙት ኖሮ ክፉኛ በጎዱት ነበር። እድለኞች ነን ዛሬ ብቅም አላሉ። እኩለ ቀን ሆኗል። ጦራችን የመጨረሻውን ድንኳን ነቅሎ ከሄደ ቆይቷል እና ሰፈራችን ጭር ብላለች። በጦር ሰፈር ብቻችንን ቀርተናል። እንዲህ ብቻችንን ተቀምጠን አቶ ተሰማን ስንጠብቅ አንድ ወጣት ፊት አውራሪ ወደኛ በፈረሱ እየጋለበ መጥቶ ከፈረሱ ላይ ሳይወርድ ጌቶች እዚህ ምን ትሰራላችሁ? አለና መልሳችንን እንኳን ሳይጠብቅ ጌቶች በሉ ቶሎ ቶሎ እያለ ሲወተውት ወታደሮቹ ፈረሶቻችንን ሳናዛቸው አመጡልንና ከዚህ የራስ ካሳ ወጣት ፊት አውራሪ የኋላ ደጀን የፈርተኛ ጦር መሪ ጋር ተቀላቅለን መጓዝ ጀመር። ይሄ የራስ ካሳ የኋላ ደጀን ፈረሰኛ ጦር አዛዥ ወጣት ፊት አውራሪ ራስ ካሳ ስለሰጡት ትልቅና አስቸጋሪ ኃላፊነት ያጫውተን ጀመር። ራስ ካሳ ይህን ወጣት ፈረሰኛ ፊት አውራሪ ጦራቸውን የኋላ ደጀን ሆኖ ከጠላት እንዲከላከል አዘውት፣ ይኸው ገና ጦር ሜዳ ሳንደርስ ከትግራይ ሽፍቶች ጋር ጦርነት ውስጥ ገብቶ ሌት ተቀን ይዋጋል። በዚህ መልኩ ከዚህ ወጣት ፊት አውራሪ ጋር ስንጓዝ ውለን የአምባላጌን ተራራ ወጥተን በስተ ሰሜን በኩል ቁልቁል መውረድ ጀመር። ቅድም እንዳልኩት እድለኞች ነን ዛሬ ቀኑን ሙሉ እነዚያ የተረገሙ የጣሊያን አውሮፕላኖች በቅን ሳይሉ ቀሩ። ዛሬ ሊመጡ ኖሮ ክፉኛ ይጎዱን ነበር። ጀምበር ከጠበቀች የቆየች ቢሆንም አሁንም በጉዞ ላይ ነን። ገና ተራስካ ሳይጦር ሰፈር አልደረስንምና በጣም ከመጨለሙ በፊት ጦር ሰፈር ለመድረስ እየተሰጋፍን ነው። ከመንገዳችን በስተምስራቅም በስተምዕራብም በኩል በተደጋጋሚ ተኩስ እንሰማለን። ከኋላው እግረኛው ጦራችን ከሽፍቶች ጋር ጦርነት ውስጥ ነው። እኛ በዚህ መልኩ ወደፊት ስንገሰግስ የሆነ አንድ ፈረሰኛ ጦር ወደኛ እየገሰገሰ ነው። ፈረሰኛው ጦር ወደኛ እየቀረበ ሲመጣ የፈረሰኞቹ አለቃ ሲሳደብና ሲራገም ከሩቅ ሰማሁት። በድምፁ ማንነቱን ለይቼ አወቅሁት። የራስጋታ የክብር ዘቦች አለቃ ቀኛዝማች አበበ ነው። ራስጋታ እኛ ከዋናው ጦር ጋር አብረን እንዳልተጓዝን ሲረዱ ቀኛዝማች አበበን እኛን የገባበት ገብቶ ወደ ጦር ሰፈር እንዲያመጣን አዘው ልከውታል። አሁን ጨለማው እየጠነከረ መጣ። ከሁለት ሜትር በላይ ወደፊት ማየት አይቻልም። በግሬ ብሄድ ኖሮ ሁለት እርምጃ እንኳ ወደፊት ሳልሄድ ገደል ገባ ነበር። ብቻ ብልጧ በቅሎ የቀኛዝማች አበበን በቅሎ ኮቴ ተከትላ ያላንዳች ችግር በጥንቃቄ እየወሰደችኝ ነው። ቀኛዝማች አበበ መንገዱን በትክክል ያውቃል። አበሻ አንዴ የሄደበትን መንገድ ምንጊዜም ቢሆን አይረሳም። ከፊት ለፊታችን ትልቅ እሳት ተነስቶ በመንገዱ ያገኘውን ሁሉ በእሳት ላንቃው ይውጠዋል። ሽፍታ የታባቱ ቀኛዝማች አበበ ያማርራል፣ ይራገማል፣ ይሳደባል። አሁን ገና በሰሜን ኢትዮጵያ ስላለው እውነታ መገንዘብ እና መረዳት ጀመሩ። የምስራቅ ትግራይ ሰዎች ብዙዎቹ በገዛ ፈቃዳቸው ከራስ ካሳ ጦር ጋር ተቀላቅለዋል። የቀሩት ከቀበሌያቸው ሳይወጡ ቀማኛ ሽፍታ ሆኑ፣ አሊያም ለቀዳው ደጃዝማች ኃይለ ሥላሴ ጉግሳ ገብረው የዘገየውንና በጉዞ ላይ ደክሞ ወደ ኋላ የቀረውን የኢትዮጵያ ጦር ሰራዊት ይዘርፋሉ፣ ይገድላሉ። አሁን ከትንሿ ጅረት ማይ ሙሽክ ዳርቻ ደርሰናል። ከዚህ የጅረት ዳርቻ ማዶ ላይ ብዙ ርቆ በየድንኳኖች በራፍ ላይ የሚነዱ እሳቶች ያደመቁት ቁጥር ስፍር የሌላቸው ድንኳኖችን ጥሎ የሰፈረው የደጃዝማች ወንደሰን ጦር ሰፈር ይታያል። ከሁለት ሰዓት አድካሚ ጉዞ በኋላ በታላቅ ደስታ ደጃዝማች ወንደሰን በጦር ሰፈሩ ተቀበለ። ደጃዝማች ወንደሰን የእኛን የጦር ቁሳቁስ ጭኖ የሚጓዘው አቶ ተሰማ የት እንዳለ የሚያውቀው ምንም ነገር የለውም። ለምናልባቱ ብሎ አንድ ድንኳን ከሱ ጎን አስጣለልን። ሁለት የራሱ የሆኑ ብርድ ልብሶችም ሰጠን። በደጃዝማች ወንደሰን ድንኳን ራት ተበላንና ጠጅም እስኪ በቃን ተጠጣን በኋላ ትንሽም ብትሆን ድንኳን ውስጥ ገብተን ጤናማ እንቅልፍ ተኛን። በሁለተኛው ቀን ከአቶ ኪሩቤል ጋር ስንገናኝ ብዙ ሰው ገደሉ አለኝ። ማን ገደላቸው ስል ጠየቅኩት። የትግራይ ሽፍቶች ናቸው አለኝ። አስተማሪው አቶ ኪሩቤል ለምን የገዛ ወንድሞቻቸውን ይገላሉ? ሊሆን አይችልም ስል ሁኔታው ሊገባኝ ባለመቻሉ ከአቶ ኪሩቤል ጋር ሙግት ውስጥ ገባው። ከመሀል አገር 6 እና 7 ወር ሙሉ ፍዳውን እያየ ሲጓዝ ከርሞ እዚህ የደረሰው ወንድማቸው የእነዚህን ምስኪኖች ሕይወትና ንብረት ከጠላት ለመከላከል የገዛ ሕይወቱን አደጋ ላይ ጥሎ ቤት ንብረቱን በትኖ መከራውን ባየ ለምን ይገሉታል ስል በድጋሚ አቶ ኪሩቤልን ጠየቅኩት። አብዛኛዎቹ የትግራይ ሰዎች ይህን የተቀደሰ ሐሳብ ይቃወሙታል አለኝና ቀጥለው አንዳንዶቹ ይሄ ከመሃል ሀገር የመጣው የአማራና የኦሮሞ ሰራዊት በትግራይ ከከረመ በትግራይ ያለውን አዝመራ ከብትና ፍየል ይፈጀዋል ብለው ይፈራሉ። ሌሎች ደግሞ ጣሊያኖች እስካሁን የወረሩት የትግራይን ግዛት ብቻ ነው እና ትግራይን ከጠላት ለመከላከል ብቸኛ መብት ያለው የትግራይ ሰው ብቻ ነው ብለው ያምናሉ። እነዚህ ከጣሊያኖች ጋር እኛ ብቻንን የመዋጋት መብት ያለን ብለው የሚያምኑት በጦርነቱ ልክ እንደ ዋወድዋው ጊዜ ሁሉ እንደሚያሸንፉ እርግጠኞች ናቸው። ታዲያ ከጣሊያኖች ጋር ብቻቸውን በጦር ሜዳ ገጥመው ጣሊያኖችን ድራሻቸውን አጥፍተው ሲያሸንፏቸው በጦር ሜዳ የሚያገኙትን ጠቅላላውን የጦር ሜዳ ምርኮ ለራሳቸው ሊያስቀሩ ያሰቡ ናቸው። ስለዚህ በጦርነቱ የራስ ካሳ ጦር ተገባበት የጦር ሜዳው ምርኮ ከራስ ካሳ ጦር ተርፎ ለእኛ ምንም ነገር አይደርሰንም ብለው ይፈራሉ እያለ አቶ ኪሩቤል ስለ ሁኔታው አስረዳኝ።
ከተለም ታሪያኖች ይህንን ችግር ጠንቅቀው ስለሚያውቁ በአማራውና በኦሮሞው ጦር ላይ ትግሬዎች መሳሪያ እንዲያነሱ በሰላዮቻቸው አማካይነት ይሰብኩና የነገር እሳት ሲቆሰቁሱ እንደከረሙ ጨምሮ ነገረኝ። በሚከተለው ቀን ማለዳ አንድ ብልጣብልጥ ፊት ያለው መላጣ ሰውዬ በራስካሳት እንኳን ፊት ለፊት በፍራስ ተውጦ ወዲህ ወዲያ እያለ ሲንኮራጠ ታየው። ሰውዬው ሁኔታ መገረሜን ያየ አንድ የራስካሳ ጸሐፊ ወደ እኔ ጠጋ ብሎ ፈረንጅ ጌታ ይህን መላጣ ትግሬ ታውቀዋለህ ሲል ጠየቀኝና መልሴን ሳይጠብቅ ይህ መላጣ ትግሬ ከአምባራጌ እስከ መቀሌ ድረስ ያለው ግዛት ዳኛ ነው አለኝ። ከዚያም ራስካሳ የዚህን መላጣ ዳኛ ልጅ አስረው ነገ ጠዋት በሚውለው ችሎታቸው የሞት ፍርድ እንደሚፈርዱበትም ጨምሮ ነገረኝ። ለምን ስል ግራ ቢገባኝ ጸሐፊውን ጠየቅኩት። ጸሐፊውም ምራቁን በጥላቻ ከተፋ በኋላ የታባቱ ይገባዋል አለኝና በመቀጠል ትናንትና የትግራይ ሽፍቶች በጦራችን ላይ ተኩስ ከፍተው ብዙ ወታደሮቻችንን ከመግደላቸውም በላይ አምስት አጥን ሙሉ ጥይት የጫኑ አጋዘቶችንም ዘረፉን እና ራስካሳ በጣም ተናደው የጦር ልከው ይሄንን መላጣ የትግሬ ዳኛ ከነ ልጁ አስመጥተው ካስተሯቸው በኋላ ለዚህ ዳኛ እስከ ጧት ድረስ የተዘረፉትን አምስት አጥን ሙሉ ጥይቶች ከነ አጋዘቶቹ ካላመጣ ልጁን በሞት እንደሚቀጡት አስጠንቅቀው እስከ ነገ ጧት ድረስ የጊዜ ገደብ ሰጥተው ፈቱት አለኝ። በነገታው ጧት የዚህን የሚገርም ድራማ ፍጻሜ የማየት እድል ገጥሞኝ ነበር። ወደ ራስካሳ ድንኳን ሲሄድ መንገድ ላይ ያንን የትግራይ ዳኛ አምስት አጋፈቶች አምስቱንም ታጥኖች ሙሉ ጥይቶች እንደተጫኑ እየነዳ ሲሄድ አገኘሁት። በእውነትም እጅግ በጣም ተደነቅኩ። እንዴት የተዘረፈውን ጥይት ማግኘት ቻልክ ስል ከመንገዱ አቆምኩና ጠየቅኩት። መላጣው ዳኛ በዚህ የጦር ሰፈር ቢያንስ የሚያናግረው ሰው ፈረንጅም ቢሆን በማግኘቱ በጣም ተደስቶ ብሶቱን ያጫውተኝ ጀመር። ትናንት ቀኑን ሙሉ በየቀበሌው እየዞርኩ ስጠይቀው በዘረፋው የገዛ ዘመዶቼ እጃቸው እንዳለበት አላወቅኩም ነበር እና ይኸውልህ ወደ ዘመዶቼ እጄ እስከ ንጋት ድረስ ስማግረት አድሬ ይኸው የዘረፉትን ጥይት ሰጡኝና የልጄን ነፍስ ላተርፍ መጣሁ አለኝ። ቀጥሎም ሁሉም ዘመዶቼ በእኔ ተናደው ከእኔ ጋር አያወሩም ብሎ አጫወተኝ። ይገባኛል። ማንም ሰው ህይወቱን አደጋ ላይ ጥሎ የዘረፈውን ንብረት በገዛ ፈቃዱ ለዘረፈው ሰው አይመልስም። በተለይ በአሁኑ ጊዜ ጥይት መገበራያ በሆነበት ዘመን ሶስት ጥይት አንድ ማፍሬዛ ብር እያወጣ የትኛው ዘራፊ ነው አምስት ትላልቅ ሳጥን ሙሉ ጥይቶች በገዛ ፈቃዱ የሚመልሰው? ማምሻው ላይ እንደ ሁል ጊዜ ሁሉ ሊጎበኘን ለመጣው አስተማሪው አቶ ኪሩቤል ከዳኛው ጋር ያደረግኩትን ንግግር አጫወትኩት። ውሸቱን ነው ውሸቱን ነው እያለ በእንዴት ተናገረና እርግጠኛ ነኝ ዋሽቷል። ራስካሳም ውሸታም ዳኛ እንደሆነ ስላወቁ ነው ልጁን ያሰሩበት። ይሄ መላጣ ዳኛ ራሱ ነው እነዚህን አምስት አጋሰሶች ከነጭነታቸው የዘረፈው። 40 መግረፍ ነበር እያለ ኪሩቤል በጣሙን ተናደደ።
ምዕራፍ 18 ተንቀሳቃሹ ከተማ። ህዳር አጋማሽ ላይ የራስካሳ ጦር የመጨረሻውን ድንኳን ካቢያቶ ነቅሎ የጣሊያን ወራሪ ጦር ሊገጥም ጉዞ ጀመረ። የራስካሳ ጦር ርዝመቱ ከ15 ኪሎ ሜትር በላይ ነበር። ጦሩ የአምባላጌን ተራራ ለቆ ወደ መቀሌ ሲገሰግስ ጣሊያኖች በመቀሌና በዙሪያዋ በርከት ያሉ ጥራት ያላቸው ምሽጎች ሰርተው ነበር። እንደ ኢትዮጵያውያን ሰላዮች አባባል ከመቀሌ ከተማ ውጪም በርከት ያሉ የጦር ካምፖች መመስረታቸውንና አንድ የጣሊያን ጦር ወደ ተምቤን ግዛት እየዘለቀ መሆኑን አስረድተዋል። የገበሬ ሰላዮች እንደ ገበሬ ለብሰው ምንም መሳሪያ ሳይዙ በቀላሉ በጣሊያን ጦር ስር ወድቃ ፍዳን ወደምታየው መቀሌ ይገቡና ይሰልሉ ነበር። በመጀመሪያው ቀን ጉዟችን አያቦታ ከመትባል አንዲት ትንሽ መንደር ደረስ። ወዲያው ራስ ካሳ ካንት የተጠረበ ከሚመስል ገደል ወደ ወገቡ አካባቢ በጣም አስደናቂና ጥሩ ምሽግ ልትሆን የምትችል የተፈጥሮ ዋሻ ሲያገኙ ነበር በዚች ቀበሌ እንደምንሰነባበት የተረዳሁት። በዚያች ዋሻ በየቀኑ እንዳስፈላጊነቱ ከፍተኞቹ የጦር ሹሞች ለምክር ይሰበሰቡ ነበር። እውነቱን ለመናገር እኔ ወደዚያች ዋሻ መሄድ ይቀፋኝ ነበር። ይታያችሁ፣ ካሁን አሁን አንድ ድንጋይ ተፈንቅሎ አለቀልኝ እያልኩ መስጋቱ። ከሁሉም በላይ ወደ ዋሻዋ የምትወስደዋ ጠባቧ መንገድ ምንም እንኳ ወታደሮች ጠራርበው ሊያሰፏት ቢሞክሩም እንኳን ለሰው ለዝንጀሮም ትከብዳለች። ከሁሉም በላይ የገረመኝ ሽማግሌው ራስ ካሳ በቀን 5-6 እንዳስፈላጊነቱ ያችን የዝንጀሮ መንገድ ያለ ችግር ይወጡ ይወርዱ ነበር። የራስ ካሳ ጦር ካለፈው የቦምብ ርጅብኝ ተምሮ እዚያም እዚህም ከየአለቶቹና ከየድንጋዮች ስር ሁሉም ለራሱ ጉድጓድ ይቆፋፍር ነበር። የቦምቡ ድብደባ ሲጀምር የሚደበቅበት ጉድጓድ። ጦራችን የሰፈረበት አዲሱ መንደር ጦሩ እዚህም እዚያም እንደነገሩ በሚቀይሰው ጎጆ በሁለት ቀን ውስጥ ወደ ትልቅና ግዙፍ ከተማ ተለወጠ። ተንቀሳቃሽ ዘላን ከተማ። በሶስተኛው ቀን ራስ ካሳ ትልቁ የእንግዳ መቀበያቸውን ድንኳን እንዲጥሉ ትዕዛዝ ሰጡ። ዛሬ ታላቅ እንግዳ ይጠብቃሉ። ራስ ስዩም መንገሻል። ራስ ስዩም መንገሻ መተማ ላይ ከደርቡሾች ጋር ሲዋጉ የወደቁት የአጼ ዮሐንስ አራተኛ የልጅ ልጅ ናቸው። የምዕራብ ትግራይ ገዥ የሆኑት ራስ ስዩም መንገሻ ጦርነቱ በተጀመረ ሳምንት የጣሊያኑ ጦር እየገፋ ሲመጣ አድዋን ለቀው መውጣት ተገደው ነበር። እነሆ ከጥቂት ታማኝ ወታደሮቻቸው ጋር ለስድስት ሳምንት በተንቤን ተራራማ ክፍል ተጠግተው የኢትዮጵያን ጦር ሲጠብቁ ከርመው ዛሬ ያ ቀን ደርሶ ወደ ጦር ሰፈራችን ብቅ አሉ። ከጧት ጀምረው የራስ ካሳ የክብር ዘብ ከድንኳኑ ግራና ቀኝ እንደነገሩ ተሰልፈው ይጠብቃሉ። ቀጠር ላይ መልክተኛው በፈጣን ፈረስ ቀድሞ መጥቶ የራስ ስዩምን መቃረብ አበሰረን። ብዙ ሳይቆይ ጥቂት ፈረሰኞችና ነጭ ሸማ የለበሰው ጦራቸው ላይን እይታ ገቡ። የራስ ካሳ የክብር ዘብ አዛዥ ቀኛዝማች አበበ ወታደሮችን በተጠንቀቅ እንዲቆሙ አዘዛቸው። ወዲያው የጦር ነጋሪቶች ያን አስፈሪ ድምፃቸውን ከገደል ማሚቶ ጋር እየተቀባበሉ ያስተጋቡት ጀመር። ራስ ስዩም እንደደረሱ ከራስ ካሳ ጋር ተሳስመው ተያይዘው ወደ ድንኳን ገቡ። ራስ ስዩምን ካጀቡት በርካታ መኳንንት ጋር አንድ ረዘም ያለና የተጨማደደ ካኪ የለበሰና የጦር ሜዳ ቆብ የደፋ አውሮፓዊ አየው። ሰውየው በፈጣን እርምጃ በቀጥታ ወደ እኔ በመምጣት ኮሎኔል ኮናቫሎቭ እባላለሁ አለና ለሰላምታ እጁን ዘረጋልኝ። ቀጥሎም በፈረንሳይኛ እርሶ እርግጠኛ ነኝ የራስ ካሳ የጦር አማካሪ ፓብለሳክ ነዎት አይደል አለኝ። መገረሜን ሳልደብቅ እንዴት አወቁ ብዬ ሳልጨርስ ኮሎኔሉ ፋታ ሳይሰጥ ሌሎች የት አሉ ብሎ ጠየቀ። አሁን ይበልጥ ተገርሜ የቶቹ ብዬ ጠየቅኩት። እስከማውቀው ድረስ ከአዲስ አበባ ለራስ ካሳ ጦር 14 አውሮፓውያን መኮንኖችና 7 እንግሊዛዊ ዶክተሮች ተመድበዋል አለኝ ፈጠን ብሎ። ይቅርታ ኮሎኔል፣ ከልቤ እንድስቅ ይፈቀድልኝ አልኩትና እንዳበደ ሰው መሳቅ ጀመሩ። እንደምንም ሳቄን አፍኜ አንድም ዶክተር በጦራችን እንደሌለና ባለው መርፌ ወጊ ያበሻ ዶክተር ሞቼ ብንፈራፈርም እንደማልታከምና ያለነው ብቻኛ አውሮፓውያን እኔና ጓደኛዬ ብራየር ብቻ መሆናችንን ስነግረው ትንሽ ራሱን አወዛውዞ አልፎ አልፎ ብቻውን እየሳቀ ወደ ድንኳን አመራ። መጀመሪያ ብቻዬን ነበር፣ ቀጥሎ ኮሎኔል ተጨመረና ሁለት ሆነን፣ ከዚያ ሌላ ሶስተኛ ፈረንጅ መጥቶ ሶስት ሆነን። በስተመጨረሻው የኩባው ካፒቴን አሌሳንድሮ ዴ ቫል የራስ ሙሉጌታ የጦር አማካሪ መጣና አራት ሆነን ሳለ ወደ ጦርነቱ ማለቂያ ግድም ላይ የመጀመሪያው አውሮፓዊ ዶክተር ሹፕለር ከአይርላንዳዊው ካፒቴን ሃይኪ ጋር ሲደርስ ሁለት ሌላ የፖላንድ ተወላጆች በራስ ሙሉጌታ ሰፈር በጣሊያኖች ምርኮ ስር ወደቁ። ጋዜጠኞችና የጦር ሜዳ ዘጋቢዎች ምንም እንኳ በአዲስ አበባ ቁጥራቸው ከሁለት መቶ በላይ ቢሆንም በሰሜኑ የጦር ሜዳ አንድም አልነበሩም። እስከማቀው ድረስ ወደ ደቡብም የዘለቀ ጋዜጠኛ አልነበረም። ይበልጥ እንዳለ ራስ ካሳ እንግዳ በመቀበያ ተንቀሳቃሽ ሳሎናቸው የክብር እንግዶችን ተቀብለው ከራስ ስዩም ጎን ለጎን ተቀምጠዋል። እኔና ኮሎኔሉም ራሶቻችን ጀርባ ቆመናል። ራስ ካሳም ራስ ስዩምም አጠር ያሉ ንግግሮች ካደረጉ በኋላ በንጉሠ ነገሥቱ ስም ዋንጫቸውን አነሱ። ለዳግማዊ ድል ወደፊት ወደፊት። አዎ ራስ ካሳ በዚያች ምሽት የመጨረሻዋን የሻምፓኝ ሳጥናቸውን መስዋዕት አደረጉ። በዚያ ምሽት ከኮሎኔሉ ጋር ሌሊቱን ሙሉ ስናወራ አደርን። ከዛች ቅጽበት ጀምሮ እድላችን ተሳስራለች። በአንድ ድንኳን ውስጥ አብረን መኖር ጀምረናል። ወደፊት የሚገጥመንን ሁሉ ከጀግናው የኢትዮጵያ የገበሬ ሰራዊት ጋር ለመጋፈጥ ወደፊት እያልን ሁለታችንም አሸለብን። ጣሊያኖች ስለ ሁለቱ ራሶች መገናኘት በሰላዮቻቸው አማካይነት ሳይሰሙ አልቀረም መሰለኝ። በነጋታው ከጠዋቱ ሁለት ሰዓት ላይ ከላይ ከተራራው ጥግ ሶስት የማስጠንቀቂያ ጥይቶች ተከታትለው ተተኮሱ። ወዲያው ከየገደሉ ስር ነጋሪቶች ድምፃቸውን አስተጋቡ። ብዙም ሳይቆይ በሰማይ ላይ ድምፃቸውን አስቀድመው ሶስት ነጫጭና ትንንሽ ነጠብጣቦች ታዩ። ቀጥለውም ሌሎች ሶስት ብቅ ብለው ሰፈራችንን አንድ ሁለቴ ከዞሩ በኋላ የቦምብ ዝናባቸውን ያወርዱብን ጀመር። ከጥቂት ደቂቃዎች በፊት ጸጥታ የሰፈነባትና ሰላማዊዋ መንደራችን በደቂቃዎች ውስጥ ወደ ገሃነም እሳትነት ተለወጠች። ይሄ የገሃነም እሳት ከታች ከወንዙ ስር መደዳውን የሚገጡትን የቀንድና የጋማ ከብቶችን አስበርግጎ ነፍስ አውጪኝ በየአቅጣጫው ደንብረው ሲሮጡ ይታይ ነበር። አንድ ሰዓት የፈጀው ይሄ ቦምብ ዝናብ እንደ እድሜ ልክ ረዝሞብን ቆየ። ከአንድ ሰዓት በኋላ እነዚያ የተረገሙ የቆርቆሮ አሞራዎች የሞት እሳት መጥፋታቸውን ሲተዉ በተደበቅኩበት ዋሻ ወጥቼ ኩልኩል እየተንደረደርኩ ስወርድ ሌላ የማስጠንቀቂያ ሶስት ጥይቶች ተከታትለው ተተኮሱ። ብዙም ጊዜ ስላልነበረኝ ሽቅም መመለሱን ትቼ ከአጠገቤ ካገኘሁት ትንሽ ቋጠኝ ስር ተወርጉሬ ተኛው። ቋጠኙ ግማሽ አካሌን ስለሸፈነልኝ እግሮቼን ወደ ቁጥቋጦ ውስጥ ወሽቄ ስጠብቅ አንዱ አውሮፕላን ከሌሎች ተለይቶ ወደ እኔ አቅጣጫ በመብረቅ ፍጥነት ይበር ጀመር። ነፍሴ ጉሮሮዬ ውስጥ ተወተፈች። በዚህ ቅጽበት አውሮፕላኑ በእኔ ላይ የሚወድቅና ሞተሮቹ ብትንትኔን የሚያወጡኝ እስኪመስለኝ ድረስ ፈራው። ይሁን እንጂ አብራሪው የሚጥላቸው ቦምቦች የሚወድቁት ከኔ ትንሽ ራቅ ብለው ስለነበር እንደምንም ራሴን አረጋግቼ አውሮፕላኑ እንዳለፈች ሽቅብ ወደ አስተማማኙ የራስ ካሳ ዋሻ ገሰገስኩ። ይገርማል፣ ያቺ እንደ ዝንጀሮ እንኳን አስቸጋሪ የሆነች የሰርጥ መንገድ እንዴት እንኳ እንዳለፍኩ አታለው ራሴን ከራስ ካሳ ዋሻ ውስጥ አገኘሁት። ጣሊያኖች የኢትዮጵያ ወታደሮች ተራራውን ተጠግተው መሽገዋል በሚል ግምት ሶስቱ የተራራውን አንድ ክፍል ሲደበድቡ፣ ሌሎቹ ሶስቶቹ ደግሞ ከጀርባ ዞረው የቦምብ ዝናብ ያወርዱበት ነበር። አውሮፕላኖቹ ብዙ ጊዜ ዝቅ ብለው ሲበሩ ከከፍታ ቦታ ላይ በትክክል አብራሪውን ማየት ይቻል ነበር። እኔም ራስካታ የቋጥኝ ዋሻው ጠኝ አብራሪውን ጣሊያናዊ ሳይ ገሜ ይፈላ ነበር። ብዙ ኢትዮጵያዊ ወታደር ሰንዲ ዝቅ ብለው ሲበሩ ብዙም ሳያነጣጥሩ ደጋግመው ይተኩሱ ነበር። ከኛም ዋሻ ብዙ ጊዜ ይተኮስ ስለነበረ አብራሪው ሁኔታውን ተገንዝቦ ዋሻችንን አግድም በአውሮፕላኑ ላይ የተጠመደውን መትረየስ ያርከፈከፈብን ጀመር። በዚህ ክስመት ሽማግሌው ራስ ካሳ ሳይቀሩ ይተኩሱ ነበር። ከጎኔ የመሸገ አንድ ወታደር ጣሊያኖች ያወረዱብን የመትረየስ ጥይት ከዋሻ ጣሪያ ላይ የተፈረችው ድንጋይ እጁን ክፉኛ ስለጎዳው ከለበሰው ያደፈ ሸማ እራፊ ጨርቅ ቆርጦ እጁን ያስር ነበር። በዚህ መልኩ በተደጋጋሚ የቦምብና የጥይት ዝናብ ሲያወርዱብን ቆይተው በድንገት አንዷ ቆርቆሮ አሽቆልቁላ መውረድ ጀመረች። በዚህ ክስበት የመጀመሪያዋን የጠላት አውሮፕላን የኢትዮጵያ ወታደሮች እንደጣሉ ጥርጥር አልነበረውምና ሁሉም ከመሸገበት ዋሻ ወደ ሰማይ እየተኮሰና እየፎከረ በታላቅ ጩኸት አውሮፕላኗ ወደ ወደቀችበት አቅጣጫ መሮጥ ጀመረ። ራስ ካሳም ጠመንጃቸውን እንዳነገቱ ቁልቁል ተንደረደሩ። እኔም ተከተልኳቸው። ላስታ ያህል ቆም ብዬ እየፎከረና እንዳንበሳ እያወራ ውድ ጥይቱን እያንጣጣ በደስታ ቁልቁል እንደናዳ ወደ ሸለቆው የሚወርደውን ባለነጭ ሸማ የገበሬ ወታደር ሳይ እጅጉን በጣም ኮራው። እኔም ደስታዬን መቆጣጠር አቅቶኝ ጥርሴን እያፋጨው ወደ ሰማይ እየተኮስኩ ቁልቁል ስንደረደር ሶስት ጥይቶች ተደጋግመው ተተኮሱ። ለጥቆም ነጋሪቶች እየጠጣቸው ጨዋታቸውን አሰሙ። ይሁን እንጂ የአንድ ናዳ የሚነጉደው ወታደር አልሰማም። እየፎከረና እየጮኸ ወደ ታች ወረደ። የኢትዮጵያው ጦር እንዲህ አጋጫቶ ሲወርድ ሁለቱ አውሮፕላኖች ማንዣበብ ጀመሩ። ከቆምኩባት የገደል ጫፍ ላይ ሆኜ ቁልቁል ወደ ታች አያለሁ። አዎ፣ በታች ረባዳ ቦታ ላይ አንድ አውሮፕላን ቆማለች። ብዙ ወታደሮች ከተለያየ አቅጣጫ ወደ አውሮፕላኑ ይሮጣሉ። አንደኛው አብራሪ የአውሮፕላኑን ሞተር ለማስነሳት ከመዘውሯ ጋር ሲታገል፣ ሁለተኛው በአውሮፕላኑ ላይ የተጠመደውን መትረየስ በኢትዮጵያ ወታደሮች ላይ ሲያርከፈክፍ ወታደሮቻችን እንደ ቅጠል ይረግፋሉ። እኛ ተከስክሳለች ብለን የገመትናት አውሮፕላን እንደምንም በግድ ታርፋለች። በዚህ መሃል ሁለቱ አውሮፕላኖች ደርሰው ዝቅ ብለው በመብረር በኢትዮጵያ ወታደር ላይ የሞት ዝናብ ሲያወርዱ አብራሪው ሞተሩን ማስነሳቱ ቀናውና እንደምንም ተንፏቆ ማፈቆ በመቻሉ ከጥቂት ጊዜ በኋላ ከተራራው ጀርባ ተሰወረ። እስከ ምሽት ድረስ ወታደሮቻችን ሬሳና ቁስለኛ ሲሰበስቡ አመሹ። መርፌ ወጊው ሐኪማችን ፋታቶ ይዋከባል፣ ያለምንም እረፍት ይሰራል። በርካታ ሴቶች ሰብሰብ ብለው ተቀምጠው አሮጌ ሸማ ለቁስል ማፈሪያ ይቀዳሉ። የዛፉ ስር እንደ ነገሩ ከተገነጠለ ቅርንጫፍ እንጨት በተሰሩ ቃሬዛዎች ላይ ቁስለኞች ተኝተዋል። የሞተው ወደ መቃብሩ ወርዶ ቦታ እስኪለቅ ድረስ ያለምንም ሕክምና ተኝተው ህመማቸውን ውጠው ይጠብቃሉ። በጦር ሰፈራችን በጣም የተጎዳንና ሊድን የማይችል እግር ወይም እጅ መቁረጥ ብሎ ነገር የለም። ለነገሩ ይህን አይነት አስቸጋሪ ህክምና ሊያደርግ የሚችል ሐኪምም የህክምና መሳሪያውም የለንም። ሁለተኛ የአበሻ ወታደር እግሩን ወይም እጁን ከሚቆረጥ ሞትን ይመርጣል። እንደምን የእድሜ ልክ አካለ ጎዶሎ ሆኖ የዘመድ አዝማድ ሸክም ሆኖ መኖር ይቻለዋል? እና ሞትን ይመርጣል። ማምሻው ላይ ቴሌግራፊስቶቻችን አንቴና ማቆሙ ስለቀናቸው ከአዲስ አበባ ጋር መገናኘት ችለናል። ተከተለንም ከተለያዩ የአውሮፓ ሀገሮች የሚተላለፉ ድምጾችን ስናዳምጥ ቆይተን ከሮማ የተላለፈው ዜና ሰማን። 18 የጣሊያን ቦምባርደር አውሮፕላኖች የሁለት ሰዓታት ያህል የራስ ካሳ ጦር የሰፈረበትን አይቦታ የጦር ሰፈር መደብደባቸውን ገልጾ ወደ ዝርዝር ዜናው በመግባት አንድ የጣሊያን አውሮፕላን በኢትዮጵያ ወታደሮች ተመቶ ጦሩ ከሰፈረበት የጦር ሰፈር ራቅ ብሎ ለማረፍ መገደሉንና አንድ የጣሊያን ወታደራዊ ታዛቢ መኮንን መገደሉን አሳወቀ። አብራሪውም ከብዙ ድካም በኋላ የአውሮፕላን ሞተሮቹን ጠግኖ ሞተሩን አስነስቶ መብረር በመቻሉ ወደ ጣሊያኖች የጦር ሰፈር መቀሌ በሰላም መመለሱንና ሌላም ነገር ጨማምሮ አወራ። የተረፈለ ወታደራዊ ታዛቢ ካፒቴን ያኔ ከጦርነቱ በፊት በግድ ለራስ ካሳ የሰሜኑን የኢትዮጵያ ክፍል የሚያሳይ ካርታ የሰጣቸው መሆኑን በኋላ ዘግየት ብዬ ተረድቻለሁ። የጣሊያን ጦር ጀነራል ቀርቶ እያንዳንዱ የመቶ መሪ መኮንን ስለ እያንዳንዷ የኢትዮጵያ ተራራ፣ ወንዝ፣ ጅረትና ሸለቆ ትንንሽ መንደሮች እንኳ ሳይቀር የሚያሳይ ካርታ ይዞ ነበር። እኛ ጦር ግን የነበረችው ከትምህርት ቤት ለዚያውም ከጣሊያን ትምህርት ቤት መማሪያ መጽሐፍ ላይ የተቀደረች የአየር ጠባይ ጠቋሚ ካርታ ብቻ ነበር። ያቺ ወድቃለች፣ ተከስክሳለች ብለን የገመትናት አውሮፕላን ስትቻኮት ሁለት ካርታዎች ጥላልን ሄደች። ካርታዎቹ ከአስመራ ከተማ እስከ መቀሌ፣ ከመቀሌ እስከ አምባላጌ ድረስ ያለውን ክፍል ግልጽ አድርገው የሚያሳዩ ነበሩ። እቺ ካርታ እስከ ጦርነቱ ፍጻሜ ድረስ የነበረችን ብቸኛ ካርታ ነበረች። በጣም ከመሸ በኋላ ባጭር ሞገድ ከፓሪስ የሚተላለፍ ጣቢያ መሳብ ቻልኩ። ከዚያ ጣቢያ የታንጎ የሙዚቃ ሜሎዲ ይንቆረቆራል። ፍጹም ጣፋጭ የሆነ የዳንስ ሙዚቃ እዚህ በኢትዮጵያ ተራሮች ጫፍ ላይ እንደ ዝንጀሮ ድንጋይ ታቅፎ መስማት በጣም የሚገርም ነገር ነው። እዚያ ፓሪስ ከዚህ ብዙ ርቆ የዘመኑ ወጣት ያለምንም ሐሳብ ታንጎ እየደነሰ ሴቱን እያጫወተ ቢኖን እየተጎነጨ ሲስቅና ሲጫወት በደስታ ዓለሙን ሲቀጭ የእድሜ እኩዮቹ ወይም ታናናሾቹ የኢትዮጵያ ወጣቶች እዚህም እዚያም የሞት ጣር ያጥራሉ። ቆስለው ህመማቸውን ውጠው ያለምንም ማስታገሻ መድኃኒት ያስታምማሉ። ሰፈርንበት የጦር ሰፈር ዙሪያ የተራቡ ጅቦች ያነፈንፋሉ። አይቺ ምድር ብቻ። የታንጎ ሙዚቃ ሲቆም አጠር ያለ ዜና ቀረበ። የተባበሩት መንግስታት ድምጽ መስጠታቸውንና በጣሪያን ላይ ማዕቀብ መጣላቸውን አሳወቁ። እንግዲህ በጣሊያን እጅ እንድንወድቅ መቼም አይፈቅዱም፣ አያደርጉም፣ ይረዱናል። ከጥቂት ደቂቃዎች በኋላ እኩለ ሌሊት ይሆናል። ህዳር 9 ቀን 1928 ዓመተ ምህረት አለፈች።
ጠቅላላ ፕሮግራማችን በዚህ ይጠቃለላል። ይህንኑ ፕሮግራም ነገ ጠዋት ከአንድ እስከ ሶስት እንዲሁም ከሰዓት በኋላ ከሰባት እስከ ዘጠኝ ሰዓት በድጋሚ እናሰማለን። ደህና አምሹ።